ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 14 2014 ዓመተ ምህረት ዝግጅታችን ጀመረ። ምዕራብ ወለጋ ግንቢ ውስጥ የተገደሉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች ገለጹ።
አስፋልት ነው ግራና ቀኝ የሞቱ ሰዎች ያው ቤቱ ሰዎች ሞተው ሳልባ ሆኗል ቤቱ። አንድ ቤተሰብ ሁሉ ጥጭ ብሎ ቤቱ ባዶ ጥጭ ይሆናል። ምንም ቤተሰብ አልባ ማለት ነው።
በትላንትናው ምሽት ሮይተርስ የዜና ወኪልን ጠቅሰን የሟቾች ቁጥር 250 እንደሚበልጥ ዘግበን ነበር። ነዋሪዎቹ ቁጥሩን ከዚህ በእጅጉ ከፍ ያደርጉታል። ዝርዝር ዘገባውን በአብይ ርዕስ ይዘንላችሁ እንመለሳለን። ሌሎች በርከት ያሉ ቅንብሮችንም ይዘናል። ትላንት የዓለም የስደተኞች ቀን እንደመሆኑ ከስደተኞች ጋር የተያያዙ ዘገባዎችን ስናስደምጣችሁ ቆይተናል። በዛሬው ምሽት ደግሞ የአገር ውስጥ ተፈናቃዮችን ጉዳይ በሁለተኛው አጋማሽ ሰፋ ባለ መሰናዶ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና የማህበራዊ ገጽ ፕሮዲውሰራችን አባየው ገበያው ናት። ግርማ ደገፋው በምስልና ድምጽ ቅንብር አብሮናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎች እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የአፍሪካ ቀንድ አገሮች ሰላም እንዲያገኙና የውጭ ጣልቃ ገቦች ከቀጠናው ላይ እጃቸውን እንዲያነሱ ለሚደረግ ጥረት ቻይና የመርዳት ፍላጎት አላት ሲሉ የአገሪቱ የአፍሪካ ቀንድ ልዩ መልእክተኛ ሹዋቢን አስታወቁ። ልዩ መልእክተኛው ይህን የተናገሩት አዲስ አበባ ላይ ለመጀመሪያ ጊዜ በተካሄደው የቻይናና የአፍሪካ ቀንድ የአስተዳደር ልማት ጉባኤ ላይ ነው። ሀሊማ አቱማኒ ላከችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።
ትናንት ሰኞ አዲስ አበባ ላይ ከስድስት የአፍሪካ ቀንድ አገሮች ጋር ስብሰባ ያካሄዱት በቀጠናው የቻይና ልዩ ልዑክ ሹወ ቢን በአካባቢው ትርምስና መከፋፈል እየጨመረ መጥቷል ብለዋል። የቀዝቃዛው ዓለም ጦርነት አስተሳሰብና የኃይል ፖለቲካ አካሄድ በአካባቢው ላይ እንደገና እየታየ ነው ያሉት ቢን፣ ሰላምና ልማት ግን ጋሬጣ ገጥሟቸዋል ብለዋል። ቻይና ለረጅም ጊዜ ከአፍሪካ ጋር የንግድ ሽርክና ቢኖራትም በአህጉሪቱ የፖለቲካ ጉዳይ ላይ ስትገባ ይህ የመጀመሪያ ጊዜዋ ሲሆን የፖሊሲ ለውጥ ማድረጓን አመላካች ነው። ቻይና በአፍሪካ ቀንድ ሰላምና ልማት ላይ ያላት አተያይ በቀጠናው ባለው እውነታና ባለፉት ተሞክሮዎች ላይ ያተኮረ እንደሆነ ተናግረው ዓላማቸውም ሀገራት ካለባቸው የውጭ ተጽዕኖ እንዲላቀቁ መርዳት መሆኑን ገልጸዋል።
China will continue to support countries in the region to
በቀጠናው ያሉ ሀገራት የጋራ ሁሉን አቀፍ ዘላቂና በመተባበር ላይ የተመሰረተ ደህንነት እንዲኖራቸው ቻይና መርዳቷን ትቀጥላለች። በቀጠናው ሰላምና ደህንነት እንዲጠበቅ እንዲሁም በአፍሪካ ቀንድ የጥይት ድምጽ እንዳይሰማ ቻይና ማገዟን ትቀጥላለች።
የጠቅላይ ሚኒስትር አብይ አህመድ የጸጥታ አማካሪ የሆኑት አምባሳደር ሬድዋን ሁሴን በበኩላቸው በአፍሪካ ቀንድ ያሉ ሀገራት ድህነት፣ ድርቅ፣ ህገወጥ ፍልሰትና ስደተኞች፣ ሽብርተኝነት፣ የአየር ለውጥ፣ የሀገር ውስጥ ፍልሰትና ጦርነት የሚፈጥሩትን ፈተናዎች ለማለፍ የአፍሪካ ቀንድ ሀገራት ልዩ መላ መዘየድ አለባቸው ብለዋል።
The nexus between peace and security development is too obvious to be elaborated here.
ሰላምና ደህንነት ያላቸው ግንኙነት በጣም ግልጽ ጉዳይ በመሆኑ እዚህ ለማስረዳት አልሻም። ቀጠናውን ግጭትና ጦርነት ከሚያስከትለው ዳፋ ነጻ ማድረግና ሰላምና ደህንነትን ማረጋገጥ የሁሉም ወገኖች ቀዳሚ ጉዳይ መሆን አለበት። የቀጠናው ህዝብ በቂ ስቃይቷል። በመሆኑም ያሉንን ችግሮችና ልዩነቶች ለመፍታት ስልጡንና የበሰለ መንገድ መከተል ይጠበቅብናል።
በአፍሪካ ቀንድ ያሉ ሀገሮች በትብብር መንፈስ ራሳቸውን ለማጠናከር እንዲሁም ልዩነታቸውን በውይይትና ምክክር ለመፍታት ፖለቲካዊ ብልሃቱና መላው እንዳላቸው ቻይና እንደምትተማመን በአጽንኦት አስታውቃለች።
ደቡብ ኮሪያ በአገር ውስጥ የተሰራ የጠፈር መንኮራኩር ተጠቅማ ሳተላይት ወደ ምህዋር ለማምጠቅ ያደረገችው ሁለተኛ ሙከራ መሳካቱን የአገሪቱ ባለስልጣናት ዛሬ አስታወቁ። ይህም ደቡብ ኮሪያ በጠፈር እንቅስቃሴው ራሷን የቻለች አገር ለመሆን ላላት ከፍ ያለ እቅድ ቁልፍ እርምጃ ተደርጎ ታይቷል። የጠፈር ሚኒስትሩ ሉጆንግ ሆ ኑሩ የተሰኘችው ባለሶስት እርከን መንኩራኩር በደቡብ ምዕራብ ጎሄንግ ጠረፍ አካባቢ ካለች ትንሽ ደሴት ከሚገኝ የጠፈር ማዕከል ከተመጠቀች በኋላ በርካታ ሳተላይቶችን መወንጨፏን አረጋግጠዋል። ያሁኑ የስኬት ዜና የተሰማው የኑሩ የመጀመሪያ ሙከራ ካሁን ቀደም የመንኩራኩሯ ሶስተኛ ደረጃ የሚባለው ክፍል ላይ ሳተላይት ወደ ምህዋር ማስወንጨፍ ተስኖት ከተሰናከለበት ድንገት 8 ወራት በኋላ ነው። ከዛሬው የተሳካ ሙከራዋ በኋላ ደቡብ ኮሪያ መንኩራኩር ወደ ህዋ በማምጠቅ 10ኛው ሀገር ሆናለች። መንኩራኩር ወደ ህዋ የማስወንጨፍ ወይም የማምጠቅ ችሎታናልም የመንኩራኩር ማምጠቂያ መሳሪያዎችና የቦሊስቲክ ሚሳኤሎች በርካታ የሚጓራቸው ግጽታዎች ስላሏቸው የጦር መሳሪያ ለመስራትም ያግዛል። የፕሬዝዳንት ጆ ባይደን አስተዳደር በዛሬው ዕለት እንዳስታወቀው የዩናይትድ ስቴትስ ጦር ሰራዊት የጸረ ሰው ፈንጂዎችን ከመጠቀም የሚያግድ አዲስ ፖሊሲ ወጥቷል። ይህም የዩናይትድ ስቴትስ ፖሊሲ ገዳይ ፈንጂዎችን ከሚከለክለው ዓለም አቀፍ ስምምነት ጋር የተጣጣመ ያደርገዋል። ይህም ማስታወቂያ በቀድሞ ፕሬዝዳንት ዶናልድ ትራምፕ ተሰጥቶ የነበረውን ፈቃጅ አቋም የቀለበሰ ሲሆን ከአንድ ዓመት በላይ በዚያ አቋም ላይ የተካሄደውም ግምገማ ማብቂያ ሆኗል። ጸረ ሰው ፈንጂዎች ከምድር በታች ከተቀበሩበት አሊያም ተበታትነው ከወዳደቁበት በመፈንዳት ጥቅም ላይ የዋሉበት ጦርነት ካበቃ ረጅም ጊዜም በኋላ በሰላማዊ ሰዎች ላይ ገዳይ አደጋዎችን ሊያስከትሉ ይችላሉ። በአዲሱ ፖሊሲ ዩናይትድ ስቴትስ ደቡብ ኮሪያን ከሰሜን ኮሪያ ወረራ ለመከላከል ከምታደርገው ጥረት ውጪ እነኚህ ፈንጂዎች ጥቅም ላይ እንዳይውሉ ትገድባለች። የእንግሊዝ ባቡር ትራንስፖርት ሰራተኞች ዛሬ የሥራ ማቆም አድማ አደረጉ። የብሪታንያ ባቡር ትራንስፖርት አገልግሎት ሰራተኞች በአስርት ዓመታት ውስጥ ያልታየ ነው የተባለ ግዙፍ የሥራ ማቆም አድማ ዛሬ ጀምረዋል። የድርጅቱ ሥራ አመራርና የባቡር የባህርና የመንገድ ትራንስፖርት ሰራተኞች ማኅበር በሰራተኞች ደሞዝ ክፍያ መጠንና ከሥራ ዋስትና ጋር በተያያዙ ጉዳዮች ዙሪያ የተፈጠረውን አለመግባባት ለመፍታትና የሥራ ማቆም አድማውን ለማስቀረት በታለመ ጥረት ትላንት ሰኞ ያደረጉት የመጨረሻ ደቂቃ ውይይት ሳይሰምር ቀርቷል። እንደ ሰራተኛ ማህበራት መሪዎቹ ገለጣም የሰራተኞች ደሞዝ ከተፈጠረው የዋጋ ግሽበት ጋር ሊሄድ አልቻለም። የብሪታንያው የትራንስፖርት ሚኒስትር ግራንት ሻፕስ ጉዳዩን አስመልክቶ በሰጡት አስተያየት አድማው መጠነ ሰፊ ማስተጓጎል ይፈጥራል ሲሉ ስጋታቸውን ገልጠዋል። ይህ በእንዲህ እንዳለ ከ40 ሺህ በላይ አባላት ያሉት አንድ ሌላ የሰራተኛ ማህበር የፊታችን ሐሙስና ቅዳሜ ተመሳሳይ የሥራ ማቆም አድማ ለማድረግ ማቀዱ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያዊው ጋዜጠኛ ለጨረታ ያቀረበው የኖቤል ሽልማት ሜዳይ 103.5 ሚሊዮን ዶላር ተሸጠ። ከሩሲያ የመጨረሻዎቹ ነጻ ጋዜጦች የአንዱ ዋና አዘጋጅ የነበረው ዲሜትሪ ሙራቶቭ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም የተቀበለው የኖቤል የሰላም ሽልማት አካል የሆነው ሜዳይ በጦርነቱ ሳቢያ ከቀያቸው የተፈናቀሉትን የዩክሬን ሕፃናት ለመርዳት በያዘው ዕቅድ መሠረት ጨረታ ላይ ከዋለው ኋላ ነው። ዋና መቀመጫውን በዋሽንግተን ያደረገ አንድ ታዋቂ የፖሊሲ ጥናት ተቋም እንዳለው ቻይና ታይዋንን ኮረረች በሚል የተሳሳተ ስሌት ዩናይትድ ስቴትስ ሊቀሰቀስ ለሚችል ግጭት እየተዘጋጀች መሆኗን ተናግሯል። የአሜሪካ ኢንተርፕራይዝ ኢንስቲትዩት የተባለው ይህ የጥናት ተቋም ለታይዋን ምከታ ማብጀት በሚል ርዕስ ለንባብ ባበቃው አዲስ መጽሐፍ ዋሽንግተን ቻይና በታይዋን ላይ ወረራ የፈጸመች እንደው ሊቀሰቀስ የሚችለውን ጦርነት አጭርና በዚያው ተገድቦ የሚካሄድ አድርጎ የማየት የተሳሳተ ትንበያ ነው ያዘችው ሲል ይከራከራል። የተቋሙ አጥኚዎች እንደሚሉት ግን የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታጎን እቅድ ረጅም ጊዜ ሊዘልቅ በሚችል ግጭት ዙሪያ የሚያተኩር መሆን አለበት። የአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ ጥናት ባለሙያዎች ሃል ብራንስ እና ማይክል ቤክሊ እንደተናገሩት ሊደርሱ ከሚችሉትና እንደ አሳሳቢ ከሚታዩ ሁኔታዎች ባንዱ ቤጂንግ የታይዋንን መከላከያ በሚሳኤል መደብደብ ብቻ ሳይሆን በምዕራብ ፓስፊክ ከሚገኙ ጥቂት ነገር ግን ግዙፍ የሆኑ ጦር ሰፈሮች የዩናይትድ ስቴትስ የባህርና የአየር ኃይሎችም ኢላማ ሊሆኑ ይችላሉ። በመጨረሻም የፓናማው ፕሬዝዳንት ላውረንቲኖ ኮሪንቲዞ ያልተለመደ አይነት የደም በሽታ እንዳለባቸው ትላንት ሰኞ አስታወቁ። 69 ዓመቱ ኮርት ይዞ በሰጡት መግለጫ ያሳሳቢነት ደረጃው መካከለኛ የሚባል ማይሎዲስ ፕላስቲክ ሲንድሮም እንዳለባቸው የታወቀው ባለፈው የግንቦት ወር መደበኛ የጤና ምርመራ ባደረጉበት ወቅት የሆሞግሎቢንና የነጭ ደም ሴሎቻቸው ቁጥራ መቀነስ ባሳየበት ወቅት ነው። ማይሎዲስ ፕላስቲክ ሲንድሮም በአጥንት መቅኒ ውስጥ ደም የሚፈጥሩ ህዋሳት ላይ ተጽዕኖ ያሳድራል። የአሜሪካ የካንሰር ማህበር ማይሎዲስ ፕላስቲክን ከካንሰር ህመሞች አንዱ አድርጎ ይወስደዋል። በሌላ በኩል በዘገባው እንደተጠቆመው ኮርቲዞ እንደ አውሮፓውያን የዘመን አቆጣጠር ሐምሌ 1 ቀን ለአገራቸው ብሔራዊ ምክር ቤት አመታዊ ንግግራቸውን ካሰሙ በኋላ ተጨማሪ የልዩ ባለሙያ እገዛ ለማግኘት ወደ ሂውስተን ቴክሳስ ያቀናሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። አድማጮች፣ የዝግጅታችን የሚተላለፍላችሁ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ ነው። ዛሬ ማክሰኞ ሰኔ 14 2014 ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም @voamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ያበየረ ዘገባችን እንወሰዳችሁ። ባለፈው ቅዳሜ በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ በታጣቂዎች በተፈጸመ ጥቃት የሞቱ ሰዎች ቁጥር በመጨመር ላይ መሆኑን ከጥቃቱ የተረፉ የአካባቢው ነዋሪዎች ተናግረዋል። የተለያዩ የተቃዋሚ ፖለቲካ ፓርቲዎች ደግሞ ጥቃቱን በማውገዝ ባወጧቸው መግለጫዎች መንግስት የማያዳግም እርምጃ እንዲወስድ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ በተካሄደው 6 ቢሊዮን ችግኝ የመትከል ዘመቻ የማስጀመሪያ ስነ ስርዓት ላይ ባደረጉት ንግግር ስለ ጉዳዩ አንስተው ተናግረዋል። መከላከያ ሰራዊት ከትላንት ጀምሮ እርምጃ እየወሰደ ነው ሲሉም ጥቆማ ሰጥተዋል። ኬኔዲ አባተ ዝርዝሩን ያሰማናል።
በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ ባለፈው ቅዳሜ ሰኔ 11 2014 ዓ.ም በተፈጸመው ጥቃት የሞቱ ሰዎች ቁጥር እያሻቀበ መሆኑን የአካባቢው ነዋሪዎች ገልጸዋል። ከጥቃቱ ያመለጡ አንድ ግለሰብ ለአሜሪካ ድምጽ በስልክ በሰጡት አስተያየት በጥቃቱ የተገደሉ ሰዎችን ያፈላለጉ የመቅበሩ ተግባር ዛሬም መቀጠሉን ተናግረዋል። አስተያየት ሰጪው የሟቾቹ ቁጥር በመጨመር ላይ መሆኑንም ነው የገለጹት። ስለሞቶቹ ትክክለኛ ቁጥር ከነዋሪዎች ከሚሰጠው አስተያየት ውጭ እስካሁን ድረስ ከመንግስትም ይሁን ከሰብአዊ ድርጅቶች የተሰጠ መግለጫ የለም። ከቅዳሜው ጥቃት ያመለጡ በርካታ ሰዎች ለደህንነታቸው በመስጋት ከቤታቸው ተፈናቅለው በአንድ ቦታ ተሰባስበው እንደሚገኙ ሌላ አስተያየት ሰጭ ተናግረዋል።
ሰው አንድ ቦታ ተከማይተን ያለ ነው። ቶሌ ተቆርሳ የሚባለው ቦታ የበገኔው የዛ የስልሳው ሁሉም ቤቱን ለቆ በህይወት የተረፈው አንድ ቦታ ነው ተሰባስበን ያለ ነው። እዛ አስፋልት ላይ ቆርሳ ይባላል ልዩ ቦታው። ከ800 ወደ 2000 በላይ ይሆናል። እንደ አጠቃላይ አስፋልት ነው። ግራና ቀኝ የሞቱ ሰዎች ያው ቤቱ ሰዎቹ ሞተው ሰው አልባ ሆኗል ቤቱ። አንድ ቤተሰብ ሁሉም ጭጭ ብሎ ቤቱ ባዶ ስድ ይሆናል። ምንም ቤተሰብ አልባ ማለት ነው። እዛ ቦታ ነው በብዛት ያለው። እንደገና ደግሞ አንዳንድ ቤት ሰው ቢኖርም እዛው ዳብል እና ግራና ቀኝ ትንሽ ሜዳው ይመስላል። እዛ ቦታ ነው ማህበረሰቡ ያለው። ህዝቡ አንዳንዶችን በተሳቢ በምን አርጆ አዳራሽ የገቡ አሉ።
ጥቃቱን በማውገዝ መግለጫ ያወጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች መንግስት የዜጎችን ደህንነት እንዲያስጠብቅ አሳስበዋል። ከነዚህ መካከል የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተለያዩ አካባቢዎች በዜጎች ላይ እየደረሱ ያሉትን ጭፍጨፋዎች በጽኑ እንደሚያወግዝ ገልጿል። ፓርቲው በመግለጫው ህዝብን የሚያሸብሩና የዜጎችን ህይወት እንደዋዛ የሚቀጥፉ ነፍሰ በሎች ሲል በገለጻቸው አካላት ላይ እርምጃ ሲወሰድ በማያዳግም መንገድ እንዲሆን ሲል ጠይቋል። የአማራ ብሔራዊ ንቅናቄ አብን በበኩሉ በህዝባችን ላይ የሚፈጸመው ጭፍጨፋ ተባብሶ መቀጠሉና ጥቃቱን ማስቆም አለመቻሉ ጉዳዩ ያቅም ማጣት ሳይሆን የፈቃደኝነትና የዝግጁነት ማጣት መሆኑን የሚያመላክት ነው ሲል መንግስትን ተችቷል። በአማራ ህዝብ ላይ በተለያዩ አካባቢዎች ሲፈጸም የኖረውና እየተፈጸመ ያለው ጭፍጨፋ እንደ ተፈጥሯዊና መደበኛ ክስተት እየተወሰደ ነው ያለው ፓርቲው መንግስት የዜጎችን ሰላምና ደህንነት ማረጋጋት ቁጥር አንድ ግዴታው መሆኑን ተረድቶ ያለምንም ሰበብ ኃላፊነቱን እንዲወጣ ሲል ጠይቋል። በዚህ ጭፍጨፋ ውስጥ የተሳተፉ ታጣቂዎችንና በመንግስት መዋቅር ውስጥ የተሰገሰጉ ተባባሪዎቻቸው ያላቸውን አካላት መንግስት ለህግ እንዲያቀርብም ነው አብን በመግለጫው የጠየቀው። ሌሎች ተቃዋሚ የፖለቲካ ፓርቲዎች መንግስት የዜጎችን ደህንነት ማስጠበቅ እንዳልቻለ በመተቸት የማያዳግም እርምጃ እንዲወስድ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በመላው ኢትዮጵያ 6 ቢሊዮን ችግኝ የመትከል ዘመቻ ማስጀመሪያ ስነ ስርዓት ላይ ባደረጉት ንግግር መከላከያ ሰራዊት ከትናንት ጀምሮ ጠንካራ እርምጃ በመውሰድ ላይ መሆኑን ተናግረዋል።
ጀግናው የሀገር መከላከያ ሚኒስቴር ከትናንትና ጀምሮ በጀመረው ኦፕሬሽን ጠንካራ የማስተማሪያ ስራ እየሰራ ቢሆንም የሁሉም አመራር ትኩረት የሚሻ ጉዳይ መሆኑን ማስገንዘብ ፈልጋለሁ።
በምዕራብ ወለጋ ጊምቢ ወረዳ ጥቃቱ በተፈጸመበት አካባቢ የመንግስት የጸጥታ ኃይሎች ገብተው እርምጃ በመውሰድ ላይ መሆናቸውን አስተያየታቸውን የሰጡን የአካባቢው ነዋሪዎችም አረጋግጠዋል።
ከኋላ ተከትለው የዘረፉትን እና ታጣቂ ኃይል ደግሞ ከዚህ ከቀበሌ ሚሊሻ እስከ አስተዳደሩ በቁጥጥር ስር ይዋሉ። ልዩ ኃይልም አለ፣ ፌዴራል ፖሊስም አለ፣ መከላከያም አለ። አሁን የቀበሌ አስተዳደር ራሱ በቁጥጥር ስር ውሏል፣ ጠመንጃ ወርዷል። ሚኒሾችም እያወረዱ ነው። እጃቸው አሉበት የተባለ ማለት ነው። ቤት ተቃጥሏል፣ ንብረት ወድሟል፣ ልብስ የለም። እኔ ራሱ ከዱር እንደገባሁ አንድ ጃፖኔና አንድ ሱሪ ነው በቸርኬ ነው ጓደኛ ያንን ዝናምቱኝ።
በዛሬው የስድስት ቢሊዮን ችግኝ ተከላ ማስጀመሪያ መርሃ ግብር ላይ መንግስት ጠላትን የመከላከል እርምጃውን ከሌሎች ስራዎች ጎን ለጎን ያካሂዳል ሲሉ የገለጹት ጠቅላይ ሚኒስትር አብይ በዚህ ሂደት ህብረተሰቡም እንዲተባበር ጠይቀዋል።
በግራ እጃችን ጠላቶቻችን እንከላከላለን፣ በቀኝ እጃችን ልማታችን እንቀጥላለን። የሚቆም ነገር የለም። ሁሉንም በጋራ የማስቀጠል ብቃትና ልምድ ያለው የኢትዮጵያ ህዝብ አሁንም ለጠላቶቻችን አይቻልም አታስቆሙንም የሚለውን አሻራችን ለትውልዳችን በሚለው መርህ ከዛሬ ጀምሮ እየተከል በተግባር ጠላቶቻችንን ማሳፈር ከእያንዳንዱ ኢትዮጵያ የሚጠበቅ ስለሆነ አደራላለሁ።
በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ ባለፈው ቅዳሜ የበርካታ ንጹሃን ሰዎችን ህይወት የቀጠፈውን ጥቃት የፈጸመው ራሱን የኦሮሞ ነጻነት ሰራዊት የሚለውና በመንግስት ኦነግ ሸኔ በመባል የሚታወቀው ቡድን እንደሆነ ነው ጠቅላይ ሚኒስትር አብይና መንግስታቸውን ጨምሮ የጥቃቱ ሰለባዎች የሚገልጹት። ታጣቂ ቡድኑ በበኩሉ ጥቃቱን እንዳልፈጸመ አስተባብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ በኩል ዩናይትድ ስቴትስ በድርጊቱ እጅግ አሳሳቢ መሆኑን በመግለጽ መግለጫ ማውጣቱን ኤኤፍፒ ዘግቧል። በኤኤፍፒ ዘገባ መሰረት በኢትዮጵያ በሳምንቱ መጨረሻ የተፈጸመው የጅምላ ግድያን በተመለከተ ዩናይትድ ስቴትስ እጅግ እንዳሳሰባት ገልጻለች። ልዩነቶች ሰላማዊ መፍትሄ እንዲሰጣቸውን ያቀረባቸውን ጥያቄም ደግሞ በድጋሚ ማደሷን አስታውቃለች። ከጥቃቱ የተረፉ ሰዎች ለኤኤፍፒ የዜና ወኪል እንደተናገሩት የአማራ ተወላጅ የሆኑ መቶ የሚቆጠሩ ሰዎች ኦሮሚያ ውስጥ ባሉ አማጽያን መገደላቸውንና አስክሬኖቹም ከጥቃቱ በኋላ ለሰዓታት በመንገድ ላይ ወድቀው መታየታቸውን የዜና ወኪሉ በዘገባው አስነብቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስም አሰቃቂው ድርጊት ሲሉ የገለጹት ይህ ድርጊት ዩናይትድ ስቴትስን እጅግ እንዳሳሰባት ተናግረዋል። ኢትዮጵያውያን ጥቃቱንም እንዲያወግዙ ልዩነቶቻቸውንም በሰላማዊ ውይይት እንዲፈቱ ጥሪ እናደርጋለን ብለዋል ቃል አቀባዩ። ብሔራዊ እርቅ ሁሉን አቀፍና የተጠያቂዎችንም ሆነ የሰብአዊ መብት ጥሰት ፈጻሚዎቹ ፍትህ የሚሰጥበት መሆን አለበት ሲሉም አክለዋል። የኦሮሚያ ክልላዊ መንግስት ጥቃቱ የተፈጸመው በኦሮሞ ነጻነት ሰራዊት ወይም ደግሞ ሸኔ ያለ በሚጠራው ቡድን እንደሆነ ተናግሯል። ሰራዊቱ በኢትዮጵያ መንግስት በአሸባሪነት የተፈረጀ ነው ይላል የኤኤፍፒ ዘገባ። የሰራዊቱ ቃል አቀባይ ጥቃቱ የተፈጸመው በራሱ በመንግስት ሚሊሻዎች መሆኑን ገለልተኛ ምርመራ እንዲካሄድ ጠይቀዋል። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ቃል አቀባይ እዚህ ዩናይትድ ስቴትስ የሚገኙት አቶ ኦዳ ተርቢ ባለፈው ሳምንት ከጋምቤላ ውስጥ ከተፈጸመ ግድያ ጋር በተያያዘ በጋምቤላና በኦሮሚያ ክልል የተፈጸመውን ጥቃቶችና ከመንግስት ሰራዊት ጋር የተፈጸመውን የተኩስ ልውውጥ በተመለከተ ከአሜሪካ ድምጽ ተጠይቀው በአካባቢዎቹ ኦፕሬሽን እንደነበራቸውና ኦፕሬሽን እንዳካሄዱ መናገራቸው ይታወሳል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ተከታዩ ዘገባችን ስናልፍ ደግሞ ባለፈው ሳምንት ጋምቤላ ከተማ የክልሉ የጸጥታ ኃይሎች ሲቪሎችን ገድለዋል ሲሉ ነዋሪዎች ተናገሩ። የክልሉ ልዩ ኃይሎችና መደበኛ የፖሊስ አባላት ኦነግ ሸኔ ናቸው በሚል የኦሮሞ ተወላጆችን እንዲሁም የሌሎች ብሔር ተወላጆችን ገድለዋል ሲሉ ነዋሪዎች ገልጸዋል። የክልሉ መንግስት ሰኔ 7 2014 ዓመተ ምህረት በመንግስት የጸጥታ ኃይሎችና በሸማቂዎች መካከል በተደረገው የተኩስ ልውውጥ በሸማቂዎች ላይ እርምጃ መውሰዱን በመግለጽ በግጭቱ መካከል የተለያየ የብሔር ተወላጅ የሆኑ 17 ሰላማዊ ሰዎች ወይም ሲቪሎች መገደላቸውን ጨምሮ አስታውቋል። በክልሉ መደበኛ ስራና ከአዲስ አበባ ወደ ጋምቤላ የሚደረገው የአየር በረራ መጀመሩንና አካባቢው መረጋጋቱንም የክልሉ የኮሙኒኬሽን ቢሮ ኃላፊ አቶ ኢጌቶ ኦዲንግ ገልጸዋል። ናኮር መልካ ነው ዘገባውን ያጠናቀረው። ሙሉን ከዘገባው እናገኛለን።
ተፈጽሟል የተባለው እንግዲያ በተመለከተ ስማቸውን መግለጽ ያልፈለጉ ነዋሪ ለአሜሪካ ድምጽ ሲናገሩ
ቋሰ ጉዳት ትሮ የጋፋ ፈጣሳ ገነማ ሳድቁ
ባለፈው ማክሰኞ ከጧቱ 12 ሰዓት ተኩል ጀምሮ የተኩስ ድምጽ በከፍተኛ ሁኔታ ሲሰማ ነበር። በእለቱ ወደ ምሽት ላይ የጋምቢላ ልዩ ኃይል አባላት ከመደበኛ ፖሊሶች ጋር በመሆን እናንተ ኦነግ ሸኔ ናችሁ በማለት ሰላማዊ ሰዎች ላይ ግድያ ፈጽመዋል። ጎንደር ሰፈር ተብሎ በሚጠራው አካባቢ በቀን ስራ የሚተዳደሩ 11 ሰዎች ተገለዋል። በእለቱ የሙጊ ከተማ ተወላጅ የነበረ ሀሰን አንበስ የተባለ የጋምቢላ ነዋሪ በአሰቃቂ ሁኔታ ሲገደል የሚያሳይ ቪዲዮ ተለቋል ሲሉ ተናግረዋል። ነዋሪዎች ጥቃቱ የደረሰው ባለፈው ሳምንት ሰኔ 7 2014 ዓ.ም ተመረጠ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ከተደረገ በኋላ መሆኑን ተናግረዋል። ራሳቸውን የጋምቢላ ንጻነት ግንባር ጋነግ ብለው የሚጠሩ እንዲሁም መንግስት ሸኔ ብለው የሚጠራቸው ራሳቸውን የኦሮሞ ንጻነት ሰራዊት ብለው የሚጠሩ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ሰዓታት የፈጀ የተኩስ ልውውጥን ማድረጋቸውን መዘገባችን ይታወሳል። በእለቱ ያነጋገርናቸው የኦሮሞ ንጻነት ሰራዊት አላቀባይ ኦዳ ተርቢ በከተማው ኦፕሬሽን ማካሄዳቸውን ለአሜሪካ ድምጽ ገልጸው ነበር። ስማቸውን መግለጽ ያልፈለጉ ነዋሪ
ለሞተ ድደመሰሳ ቢት ፖሊስ መምሪያ ጋፈ ጉጭ ጉጭ ጠለት
ችግሩ ሲከሰት በእለቱ 20 ሰዎችን ሰብስበው በፖሊስ ጣቢያ ውስጥ ረሽነዋቸዋል። ከሸኔ ጋር አብረው እየወጉ ነው በማለት ወደ ፖለቲካ በማዞር ከ60-70 በላይ የሚሆኑ ንጹሃን ሰዎችን ገለው አስክሬኖቻቸውን በሲኖ ትራክ ጭነው አስክሬኑን የቀበሩት ከከተማው ወጣ ባለ ስፍራ ከአርሴማ ቤተክርስቲያን ጎን ነው። ሌላው ከተኩስ ልውውጡ ማግስት በክልሉ ጸጥታ ኃይሎች ጓደኛው መቱ ማዞሪያ በተባለው ስፍራ መገደሉን የገለጸው ወጣትም ስለ ሁኔታው አብራርቷል።
ሸኔው ስለተፈጠረ ነገር ብዙ ማቆ ነገር የለም። እኛ ጓደኛችን ነው ግን እኛ ተደውሎልን ነው የሰማነው። እኛ በቦታው አንነበርን ተገደለ ተባለ መጡ ማዘራይ ወሳና ነው ባለው።
መቼ ነበር ቀኑ?
አምስት አካባቢ ነው።
ስንት ሰዓት ላይ?
ሰዓቱ እኛ ማታ ነው ተደውለልን ልጁ ጠፋና ብሎ ማታ ነው ደውሉልን። በቃ አንድ 8:00 ሰዓት ነው እንግዲህ የሰዓት በስተናበት ሰዓት ነው የሞተው።
ምንድን ነው የሚሰራው ወሳና?
ወሳና ጋራጅ ነው የሚሰራው። እዛ ነው የሚሰራው ልጅ። ገለውት ፎቶውን ላኩለት እሱ ከዛ ለጓደኞቹ እንዳለ ላከ።
ከዛ አስክሬኑ ተገኘ ተቀበረ?
አልተገኘም።
የክልሉ መንግስት ኮሙኒኬሽንስ ቢሮ ኃላፊ አቶ ጌቱ አዲንግ ሰኔ 7 2014 ዓ.ም በመንግስት ኃይሎችና ሸማቂዎች መካከል በተደረገው የተኩስ ልውውጥ ሸማቂዎቹ የተወሰደባቸውን እርምጃ መቋቋም ሲያቀታቸው የተለያዩ ዘዴዎችን በመጠቀም ሊያመልጡ ሲሞክሩ በጸጥታ ኃይሎች እርምጃ ተወስዶባቸዋል ብለዋል።
የነበረው ድባብ ለሁሉም ክሊየር ቢሆን ጥሩ ነው ያለው። ኦነሽንም ዳነክ ዲዮንም በወታደርና ሁሉንም ሎጂስቲክ የተሟላበት ታጣቂዎች አይደለም ሲዋጉ የነበሩት። አንዱ የድሮ የመከላከያ ልብስ አድርገው፣ ሌላው ደግሞ የኦሮሚያ ቢዋይ ልብስ ሊሆን ይችላል። ሌላው እንደዚህ የቤኒሻንጉል ቢዋይ ልብስ ሊሆን ይችላል። ሌላም ደግሞ ከመከላከያ የዘረፉት ትናንሽ ነገሮች ወይ ሱሪ የሌላ፣ ሌላም ደግሞ ሰሚሱ የሌላ ነው የሚያደርጉት። ስለዚህ ቅልቅል ነው የሆነ ተመቶ ምቹ ከባድ ሲሆንባቸው ምን የሚያደርጉት ጦርነቱ ወደ ከተማ ማል ስለገባ ልብሱ በመቀያየር ወደ ሲቪል የሄዱበት ሁኔታ አለ። መሳሪያ ይዘው እየተዋጋ ግን የሲቪል ልብስን አድርገው እየቀየሩትም አሉ። ሲመጡ ሙሉ በሙሉ መለያ ደንብ ልብስ አድርገው እንደሚመጣ ሙሉ አልነበረም የመጣው አይ ግን ታጣፊ ነው። ጠጉሮቻቸው አብዛኛው በሴት አሰራር ስለተሰራ በረጅም ጠጉርም ስላላቸው የሴት ብጃማ ልክም አድርጓል። እንደዚህ ሁሉ በተጨባጭ ያየንበት ሁኔታ አለ። ከኃይላችን ጋር ሲዋጉ ይህን እንግዲህ ከአንድ ብሔር ጋር ተለጠፈው ማግኘት ትክክል አይደለም ብለን አስረድተናል። ከዚህ በፊት እየተደረገው ያለውን ኦፕሬሽን ወይንም ውጊያ አንድን ብሔር ታርጌት ያደረገ አይደለም። እንደው ይህን ወረኛ እና ፖሲት ከኦነሸነጋ አላማው ያላቸው ሰዎች ናቸው ብለን እንቆጠራለን።
በግጭቱ መካከል የተለያየ ብሔር ተወላጅ የሆኑ 17 ሲቪሎች መገደላቸውን ጨምረው አብራርተዋል ኃላፊው።
ሲቪላን ሞታል ወይ በጦርነቱ? አው ሱሚታ አይደለም ሰው ሞቷል። የሞቱ ግን ጦርነቱ ወደ ከተማ ማል ስለገባ ጥይት በሚቀያየርበት ጊዜ ይህ እንግዲህ ወገን አያውቁም። ጥይት እንግዲህ ማንም ብሔርም አይለይም፣ ጥይት ሃይማኖት አይለይም፣ ይድምም አይለይም። አብዛኛው ሰው ሞቷል። በሲቪሊያን መካከል የሞቶ ግን አንድ ብሔር ብቻ የለም። አኛዋ ሞቷል፣ መጃን ሞቷል፣ ምህር ሞቷል፣ አማራ ሞቷል፣ ከምባታ ሞልቷል፣ ወላይታም ኢትዮጵያ ውስጥ ያለው ብሔር ሲሞቱ የነበረው በሲቪሊያን መሀል ወደ 17 ሰው ሞቷል። እነዚህ 17 ሰው ከተለያየ ብሔር ነው።
መደበኛ እንቅስቃሴ የመንግስት ስራና ወደ ጋምቤላ የሚደረገው የአየር በረራ መጀመሩን የገለጹት አቶ ጌቱ ስለ ክልሉ ወቅታዊ የጸጥታ ሁኔታ እንደሚከተለው ገልጸዋል።
ምስራቅ ጋምቤላ ከተማ እንግዲህ ትላንትና የሰጠሁት መግለጫ አንጻራዊ ሰላም ነበር። ዛሬ ሁሉም የመንግስት ሰራተኞች ወደ ስራ የገቡበት ሁኔታ አለ። አንዳንድ መንገዶች ደግሞ በተለይ ጠላት ከመጣባቸው መንገዶች ስጋት ነበረና ከትላንትና ወዲያ ትራንስፖርት አልነበረም። በአሁኑ ሰዓት ግን በይገባ ማህበረሰቡ በሰላም እየተንቀሳቀሱ ይገኛሉ። ከፋርዶ የነበረውም እንኳን የዓለም አቀፍ የአየር መንገዳችን አውሮፕላን ሰርቪስ ከትላንት ቀን ጀምሮ ስራ ጀምሯል። ጋምቤላ ከተማ እንግዲህ ብዙ የሰላም ወዳት ከመሆኑ አንጻር በተከሰተው ትንሽ ነገር በአድረግ ናቸው ሚቶች ዛሬ ደግሞ ሙሉ በሙሉ ወደ ነበረበት ሰላም ተመልሷል። ከተማ
በተለያዩ አካባቢዎች ውስጥ ለደረሰው የህይወት ጥፋት፣ አካል ጉዳትና ንብረት መውደም ሸማቂ ሁሉ መንግስትን ሲወቅስ መቆየቱ ይታወሳል። የፌዴራል መንግስት ኮሚኒኬሽንስ አገልግሎት ሚኒስትር ባወጣው መግለጫ መንግስት በመላ ሀገሪቱ ሰላምን ለማስፈን የኢመደበኛ ታጣቂዎችንና በሽብርተኛነት የተፈረጁ ቡድኖችን እንቅስቃሴ ለመግታት ሁሉን አቀፍ ጥረት እያደረገ እንደሚገኝ ገልጿል። የመንግስትና ጸጥታ ኃይሉ የህግ በላይነትን የማስከበር ተልዕኮ ያነጣጠረበት የሸኔ የሽብር ቡድን ብሎ መንግስት የሚጠራው አካል እየደረሰበት የሚገኘውን ከፍተኛ ሽንፈት ለመሸፈን የጥፋት በትሩን ወደ ንጹሃን አዙሯል ሲል በመግለጫው አስፍሯል። የመንግስት ኮሚኒኬሽንስ አገልግሎት የሽብር ቡድኑ በቅርቡ በጋምቤላ፣ በደምቢዶሎና በግንቢ ከተሞች ላይ የሰነዘራቸው የሽብር ጥቃቶች በጸጥታ ኃይሉ ቅንጅት ሲከሽፍ በበቀል የሽብር ተግባሩ በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ ውስጥ ነዋሪ የሆኑ የበርካታ ንጹሃንን ህይወት በግፍ ቀጥፏል፣ ንብረትም አውድሟል በማለት በመግለጫው ገልጿል። ሚኒስትሩ በሽብር ጥቃቱ ህይወታቸውን ላጡ ወገኖችና ለደረሰው ጉዳት መንግስት የተሰማውን ልባዊ ሐዘን ይገልጻል ሲል አስታውቋል። ቡድኑ ሙሉ በሙሉ እንዲደመሰስ በመላው የክልልና የፌዴራል የጸጥታ ኃይሎች የተጀመረው የተቀናጀ ተልዕኮ ተጠናክሮ ይቀጥላል ሲልም ሚኒስትሩ በመግለጫው አመልክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ከዚሁ ከጥቃት በሰላማዊ ሰዎች ላይ ከሚደርስ ጥቃት ጋር ተያይዞ የተሰናዳ ዘገባ ነው ያለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መንግስት እንዲህ ያሉ ጥቃቶችን በገለልተኛ አካል እንዲጣራ እንዲያደርግ ጠይቋል። በማህበራዊ ሚዲያ ላይ የሚዘዋወሩ አሰቃቂ የሆኑ ምስሎችንም በተመለከተ ማጣራት እንዲደረግና ፍትህ እንዲሰጥም ጠይቋል። በሌላ በኩል ደግሞ በነቀምት ከተማ ውስጥ አንድ ወጣት በጸጥታ ኃይሎች መገደሉን ከሟች ቤተሰቦች መካከል አንዱ ለአሜሪካ ድምጽ ገልጸዋል። የተገደለው ወንድሙ በእስር ላይ እንደሚገኝና የኦሮሞ ነጻነት ግንባር አመራር እንደሆነም ተገልጿል። ዘገባው የፀሐይ ዳምጠው ነው፣ እንደሚከተለው ታቀርበዋለች።
የኦሮሞ ፌደራሊስት ኮንግረስ ሰሞኑን ያወጣው መግለጫ በዜጎች ላይ የተፈጸሙ ነው ያላቸው ግድያዎች የተከሰተበትና ከዛ አንጻር አቋሙን ይፋ ያደረገበት ነው። በየቦታው በንጹሃን ዜጎች ላይ የሚፈጸም ግድያ መቆም አለበት ሲል ጥሪ አቅርቧል። በተለይም በቅርቡ በጋምቤላ ከተማ ተፈጸመ ያለውን ጥቃት ጠቅሷል። የፓርቲው ጽፈት ቤት ኃላፊ አስጥሩኔ ገምታ ከዚህ አንጻር የድርጅታቸውን አቋም አንጸባርቀዋል። ሰሞኑን በማህበራዊ መገናኛ ዘዴ በመዘዋወር ላይ ያለውንና የደንብ ልብስ የለበሱ ታጣቂዎች ሰዎችን ሲገሉ የሚያሳይ ተንቀሳቃሽ ምስል በተመለከተ በገለልተኛ አካል እንድጣራ ጠይቋል። አስጥሩኔ ገምታ ይሄንንም ያብራራሉ።
ያለውን የመንግስት ስርዓት ተቃውሞ የሚንቀሳቀሱ አማጽያን ኃይሎች ይኖራሉ። ነገር ግን ዜጎችን እንዲህ አዝረው እጃቸውን ወደኋላ አዝረው የመንግስት የሚያለብሰውን የደንብ ልብስ ለብሰው የሩምታ ተኩስ እየተኮሱ ዜጎችን ግድያ የሚፈጽሙትን በማውገዝ ነው ያንን መግለጫ ልናወጣ አይቻልም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ተንቀሳቃሽ ምስሉ የመንግስት የጸጥታ ኃይሎች ያለ ፍርድ ግድያ ሲፈጽሙ የሚያሳይ መሆኑን ማመልከቱ ይታወሳል። ሁሌም ለሚፈጸመው ግድያ ወይም መፈናቀል መንግስትን ተጠያቂ የሚያደርጉበት ምክንያት አስጥሩኔ አብራርተዋል።
የገምቤላ ግድያ ብቻ ሳይሆን በየቦታው ከዚህ በፊት ሆሮ ጉድሩ ወለጋ ጅማራሬ ወረዳ ውስጥ ፖሊስ ጣቢያ እስር ቤት ውስጥ የሚገኙት ሰዎች ተገለዋል። ምስራቅ ሸዋ ውስጥ ሀረዮች አባገዳዎች ተገለዋል፣ ተንበርክኮ የሚገደሉ ተደርገዋል። ስለዚህ ኃላፊነትና ተጠያቂነትን ሊወስድ የሚችል ኃይል ይሄንን ተግባር እየፈጸመ ነው። ለምሳሌ የገምቤላውን ግድያ በሚመለከት አንድን ወጣት እጁን ወደ ኋላ አስረው በጥይቱ ሩምታ ሲገሉት በጣም የሚያሳዝን ነው፣ የሚያስተሳዝንም ነው።
የጋምቤላ ክልል መንግስት ሰሞኑን በክልሉ በተፈጠረው ውጥረት የ17 ሲቪሊያን ህይወት መጥፋቱን ገልጸዋል። የክልሉ ቃል አቀባይ አቶ ኡገቱ አዲንግ ሰሞኑ ብሔር ተኮር ግድያና እስር በክልሉ እየተደረገ ነው በሚል በክልላቸው መንግስት ላይ የሚቀርበው ወቀሳና በማህበራዊ ትስስር ገጾች ላይ እየተዘዋወረ ያለውን የአንድ ወጣት ግድያን በተመለከተ ተከታዩን መልስ ሰጥተዋል።
ቪዲዮ ጋር ታይቶ ምናነሳ የሰብአዊ መብትም መገለጫ እኛም ይቀበላል። የምንቀበልበት ምክንያት ምንድን ነው? በመንግስትም መጀመሪያ ያስተላለፍ ነው ምልት አለ። በተለይ ስነ ምግባር የጎደለባቸው ሰዎች፣ ምክንያቱም መርቆኛ መርቆኛ ሰው እየተዋጋ ቢሆንም እጁን ከሰጠ መርቆኛ ነው እንጂ አይገደልም። እንደዚህ ያደረጉት አንዳንድ የኛ ኃይሎች ሊኖሩ ይችላሉ ብለን ሄደንበት ግምግመን እርምጃ መውሰድ ጀምረናል። በተለይም በባየናቸው አላስፈላጊ የሆኑ ነገሮች ሲቪሉን ታጣቂውን ሱ ግልጽ የሆነ ነገር ስለሌለው በአሁኑ ሰዓት ጠረጠሩ ሰዎች ተይዞ በመርመሪያ ስር ላይ ስላለ እነዛንም በራሳቸው በሚያቀርቡ ማስረጃዎች አሉ። በማስረጃው ልክ ሲቪል ነው አይደለም የሚለው ዛም በኋላ የምናጣራ ይሆናል እንጂ በአሁኑ ሰዓት ታጣቂ ነው ሲቪል ነው ለማለት ስራው ለፖሊስ ምርመራ ያጠራቅምበት ሁኔታ ማለት።
አቶ ኡገቱ አክለውም አንዳንድ ስነ ምግባር የጎደላቸው ያሉት በጸጥታው አካላት የተፈጸሙ ድርጊቶች እየተጣሩ ነው፣ በህግ ተጠያቂ የማድረግ ስራም ይቀጥላል ብለዋል። አሁን ባለው ሁኔታ የጋምቤላ ክልል እንቅስቃሴ እንደ ወትሮ ቀጥሏል፣ ሰላም ሰፍኗል ሲሉ ገልጸዋል። በሌላ በኩል የኦሮሞ ነጻነት አመራር የሆኑትና በአሁኑ ጊዜ በእስር ቤት የሚገኙ የአቶ ለሚ ቤኛ ወንድም ሁንዳውል ቤኛ በመንግስት ጸጥታ ኃይሎች ሰኔ 10 ቀን 2014 በነቀምት ከተማ ውስጥ ተገደለ ሲሉ ወንድማቸው አቶ ፍራውል ቤኛ ለአሜሪካ ድምጽ ገልጸዋል።
በመንግስት ኃይሎች ነው በነቀምቴ ከተማ የተገደለው። አርብ ማታ በነቀምቴ ከተማ ሪፍት ቫሊ ዩኒቨርሲቲ አካባቢ ነው የተገደለው። እኛ ምንም የምናውቀው ነገር የለም፣ ግን ከሰዎች እንደሰማ ነው ከጓደኞቹ ጋር መንገድ ላይ እየሄዱ እንዳሉና ፖሊስ ተኩስ መክፈቱን ነው። በዛው ይሄኛው ሞተ፣ ሌሎች ቆሰሉ፣ ይህንን ነው የሰማ ነው።
በከተማዋ አርብ ዕለት ማለትም ሰኔ 10 ቀን 2014 ዓ.ም ወደ ማምሻው አካባቢ ተኩስ መስማታቸውንና ሁንዳውል መገደሉን እንደሰሙ አክለው ገልጸዋል።
እኛ እንደ ቤተሰብ ባለን መረጃ መሰረት ተኩስ እንደነበር ነው። ተኩሱ ከ11 ሰዓት እስከ ማታ 2 ሰዓት እንደቆየ ነው። ከዛ በኋላ ሬሳ ተገኘ ተባለ። ከዛ የልጃችን ሬሳ ሆኖ ተገኘ አስክሬኑ። እኛ በወሬ ወሬ ነው መገደሉን ይሰማ ነው። የምንጠራጠረው ነገር አልነበረም። ልጁ ተማሪ ነው፣ እንደ ወትሮ ወጣ ብሎ ነው ብለን ነው እንጂ ይክስተት ይፈጠራል ብሎ ያሰበም አልነበረም። ለ12ኛ አገር አቀፍ ፈተና እየተዘጋጀ ነው የሚገኘው። አሁን እኛ እንደ ቤተሰብ ሆን ብለው ነው የገደሉብን ብለን ነው የምናስበው። ምክንያቱም መሀል ከተማ ህዝብ በሞላበት ጎዳና ላይ እሱ ብቻ መሞቱ ታስቦበት የተደረገ ነው ነው የምንለው።
ሁንዳውል ቤኛ ተገድሎ በአራተኛው ቀን አስክሬኑ ማረፉን አቶ ፍራውል ተናግረዋል። ግድያውን በተመለከተ ከነቀምት ከተማ ባለስልጣናትና ከኦሮሚያ ክልል ባለስልጣናት እንዲሁም ከኢትዮጵያ ሰብአዊ መብቶች ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። በመጀመሪያው አጋማሽ ያዝነውን ዘገባዎች ነበር ያስደመጥናችሁ። ወደ ሁለተኛው አጋማሽ እናልፋለን። ለዛሬ ኢትዮጵያ ውስጥ የሚገኙ የሀገር ውስጥ ተፈናቃዮችን በተመለከተ የሚዳስስ ዘገባዎችን አሰናድተናል። ትላንት በተከበረው ዓለም አቀፍ የስደተኞች ቀን አብዛኛውን ትኩረት የሚደረገው በድንበር ተሻጋሪ ስደተኞች ላይ ነው። በከዚያ በተጨማሪ ግን የአገር ውስጥ ተፈናቃይ ቁጥር እጅጉን በርትቶ ይገኛል። ለምሳሌ በኢትዮጵያ በአሁኑ ሰዓት ወደ 800 ሺህ የሚጠጋ የድንበር ተሻጋሪ ስደተኞች ቁጥር እንዳለ የሚገመት ሲሆን የሀገር ውስጥ ተፈናቃዮች ቁጥር ግን 4.5 ሚሊዮን ይገመታል። ይህንን በማስመልከት ያስተናዳናቸው ዝግጅቶች አሉን። አይወምን ሐላፊ አነጋግረናል። ከዚያ በፊት ግን የተፈናቃዮችን ታሪክ እናስደምጣቸዋለን። በቅድሚያ መስፍን አራጌ ያስተናደዋል። ከዚያም ወደ ትግራይ ክልል እናመራለን። መስፍን አራጌ ከወሎ ያስተናደው እንደሚከተለው ይቀርባል።
አባቴ በህዋት ኃይሎች ተገድሎብኛል የሚለውና ስሙን መግለጽ ያልፈለገ አስተያየት ሰጪ ከትግራይ ክልል ጋር አጎራባች በሆነው የሰሜን ወሎ ዞን ራያ ቆቦ ወረዳ አዲስ ቅኝ ቀበሌ ኗሪ እንደነበር ይጠቅሳል።
እዛ ጋር አባታችንን ከአንድ ወር በፊት ገለውት አርባውን እያዘጋጀን እያለ ተስካሩንም ሳናወጣ ቀጥታ ገቡብና እኛ ሸሽተን ሩጠን አመለጥና የተዘጋጀውንም ድግስ ተስካሩን እሱንም በሉ ጠጡ፣ የሚዘርፉትንም ዘረፉ፣ በሮቹ ሁሉን ነገር ወስደውብናል። አባታችንንም በዛን ሰዓት የገደሉብና እርሻ እያረፈ ያለ እዛው ማሳ ላይ ነበር የገደሉት።
ሌላዋ ከአዲስ ቅኝ እንደመጣች የምትናገረው ወጣት በተመሳሳይ አባቷ በህዋት ኃይሎች እንደተገደሉባትና በአካባቢው ባህል ተስካራቸውን ለማውጣት ወደ ስፍራው ተንቀሳቅሳ ባለችበት አጋጣሚ የህዋት ኃይሎች ወደ አካባቢው ዘልቆ መግባታቸውን ተናግራለች።
እኛ አባቴ ሞተው ምንም ነገር ሳያውቅ በግብርና ገበሬ ሆኖ እያረሰ ከሚያርስበት ላይ የገደሉት። የሞተው ደግሞ የዛሬ 45 ቀን ነው። ከዛሬ 3 ቀን በኋላ ደግሞ ጋር ልናወጣ ብንል እንኳን ስካራችን ልናወጣ ያዘጋጅነውን እህል፣ ውሃ፣ ምግብ ምናምን ሁሉ አበረሻሽቶብን ምንም ነገር አሁን ራሱ ያለ ነው ተበታትን ምንም ከአንድ ቦታ ያለ ነው። እህቶች ወንድሞች ጋር ተበታትን ይሄናሉ። ሰዎች ወደምትባል ገጠር ቦታ ነው እንጂ ይሸሻሉ።
አምስት ወንድምና እህት ተለያይተው አሁን የት እንዳሉ እንደማታውቅና አቅመ ደካማ እናቷን እዚያው ጥላ መምጣቷን ገልጻለች። አዲስ ቅኝን ጨምሮ ኃይሎቹ ድንጋይ ቀበሌ፣ ጨለንቆ፣ ታገዳ ቀበሌ፣ ኮባ ማህዶና መሰል አካባቢዎችን ተቆጣጥረው እንደነበር አስተያየት ሰጪዎቹ ጠቁመው አሁን ከአካባቢው እየወጡ ስለመሆናቸው ጥቆማ ደርሶናል ይላሉ። ይሁን እንጂ በየትኛው ጊዜ ጥቃት ሊፈጸም እንደሚችል ስለማያውቁ አሁን ስጋት ውስጥ መሆናቸውን ተናግረዋል።
አሁን የሚገራሱ ሸሽተን ነው እንዳመለጥ በመከራ ምንም ነገር እነሱ ንትንታል። አሁን ፋኖች ናቸው በአካባቢ ያሉ።
አሁን ከተፈጠረው መፈናቀል በፊት ጦርነቱን ተከትሎ ከራያ ቆቦ የተለያዩ ወረዳዎች እንዲሁም ከአላማጣና ከአጎራባች አካባቢዎች የተፈናቀሉ 70 ሺህ የሚገመቱ ሰዎች በቆቦ፣ ሮቢት፣ ጎብዬና ወልዲያ ከተሞች እንዲሁም በድሌ ሮቃ ጃራ መጠለያ ጣቢያዎች ተጠልለው እንደሚገኙ የአሜሪካ ድምጽ በተለያዩ ጊዜያት መዘገቡ ይታወሳል። ጊዜ ጠብቆ የሚሰነዘረውን ጥቃት ሸሽተው ወደ ቆቦ፣ ሮቢትና ሌሎች የሰሜን ወሎ ከተሞች የተሰደዱት ሰዎች ለከፋ ሰብአዊ ጉዳት እየተዳረጉ መሆናቸውንም አመልክተዋል።
የሚበላም የሚጠጣም ነገር የለም። ሁሉንም ትጥላንላቸውን የወጣ ነው። በዛ መንገድ ደግሞ እነሱ በተቀናጀ መንገድ እያንዳንዷን ነገር ሳያስቀሩ ዘርፈውናል። አሁን ቆቦ ከተማ ላይ ነው የምንገኘው። ዘመድ ቤት ምናምን ተጠግተን ያለ ነው። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው።
የራያ ቆቦ ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ነጋ ድንበሩም ከትግራይ ክልል በሚጎራበቱ የወረዳው ቀበሌዎች ላይ የሚደርሰውን ሰብአዊ ጥሰት የከፋ ሲል ገልጸውታል።
በየጊዜው ይዘረፋን። እነዚህ አካባቢዎች እኮ ስቃይ ላይ ያሉ ማህበረሰቦች ናቸው። ይደበደባሉ። የያዙትን ገንዘብ ጭምር እየተቀሙ ቤታቸው እየተቆፈረ እንደውም የሚሊሻ ቤቶችን የጸጥታ ኃይል ቤት ነው የሚባለውን ጣራውን እየነቀሉ እኮ ነው እየወሰዱት ያለ። መደረግ ያለበት ይሄ እንደምታውቀው የፌዴራል መንግስት የሚመራው ግንባር ነው። በዚህ ሰዓት እንዲህ ይደረግ እንደዛ ይደረግ የሚል ሁኔታ እንኳን ባይሆን እንደ ሀገር እነዚህ ብቻ አይደሉም። የራያ አላማጣ፣ የራያ ባላ፣ ጠቅላላ በዛ ግንባር ያለ ማህበረሰብ እጅግ በጣም ስቃይ ውስጥ ነው ያለው። የከፋ ችግር ላይ ነው ያለው። ለእነሱም ሰዎች ጭምር በራሱ እቅድ እንኳን የሚሄድም ቢሆን ቶሎ ሊደረስላቸው ይገባል።
ይህ በእንዲህ እንዳለ የህወሓት ኃይሎች ከዚህ ቀደም ከተቆጣጠሯቸውና በራያ ቆቦ ወረዳ አስተዳደር ስር ከሚገኙት ቀበሌዎች በተጨማሪ በዛሬ ሳምንት ገደማ ሌላ አንድ ቀበሌ መያዛቸውን ኮማንደር ነጋ ለአሜሪካ ድምጽ ገልጸዋል።
ከቆቦ 72 ኪሎ ሜትር በአየር ማረፊያ ያለው ገባበት በጀመዶ ከሆነ ደግሞ ያንድ ቀን የግር ጉዞ ያለው 033 ማሃጎም የሚባል ቀበሌ ያለ ነው። እሱም ቀበሌ ከወራሪ ፋይት በ29 ዛሬ ሳምንት ሰኞ ገበያ ቀን የነበረው ቀን ላይ በየቦታው ከከተማው ውጭ ከገበያ ክልሉ ውጭ ባሉ ቦታዎች የሚገቡ ሰዎችን ሲዘርፉ ዋሉ። ከዛ ማታ ላይ ገቡ ማለት ነው ወደ ቀበሌ። እያንዳንዱ ሰው ተዘርፏን ገበያም ስለሆነ ሰው ያለውን ነገር ሊገበይ የሚመጣበት ሁኔታ ስላለ
እንደ ኮማንደሩ ኃይሎቹ በተጠናከረ የሰው ኃይልና የጦር መሳሪያ ቀበሌዋን ከተቆጣጠሩ በኋላ ዘረፋና ውድመት እንዳደረሱ ከአካባቢው በስልክ መልእክትና ተፈናቅለው ከመጡ ሰዎች መረጃ እንዳገኙ አብራርተዋል።
የኛ የጸጥታ ኃይል የቀበሌው ራሱን የቻለ የቀበሌ አስተዳዳሪዎች የሚያስተባብሩት ኃይል አለ እዛ። እነሱ ኃይሎች መረጃው ነበራቸው፣ ግን እንደተለመደው ቅርብ ቦታ ስለሆነ እነሱ ጋር በወሰን ስለምንገናኝ አስተዳደሩ ወሰኑ። በዛ ምክንያት ጫፍ ላይ ገብተው ይመለሳሉ በሚል ነበር። ማታ ላይ ግን በተደራጀ መንገድ በጣም በርካታ ለዛ ቀበሌ የጸጥታ ኃይል የማይመጥን ኃይል ጭምር ነው ጨምረው ይዘው የገቡት። ፓትሮል ጭምር ታግዘው እና ሌሎች ዲሽቃም ሌላም መሳሪያዎችን የያዘ ኃይል ነው የገባው። ገብተው ቀበሌውን ተቆጣጥረውታል። ሚሊሻዎች የራሳቸውን አቅም ተጠቅመው ለመከላከል ሞክረዋን አልገፋ ሲል ወደ ላይ ያሉ ተራራዎች ወደዛ የመጠጋት ሁኔታዎች ፈጥረዋል።
ኮማንደሩ ለዘላቂ ሰላምና ለህዝቦች ደህንነት የሚበጅ ተግባር በፌዴራሉ መንግስት በኩል መፈጸም እንዳለበትም አሳስበዋል።
ችግር ላይ ነው ያሉት እውነት ለመናገር ከዚህ በፊትም በስጋት ውስጥ ነው ያሉት። ተገቢ የሆነ ጥበቃ እየተደረገላቸውም አልነበረም። እንደሚታወቀው ከግንባሩ የራቀ ወደ ውስጥ የሚገባ ቶፖግራፊውም የማይመች ተራራማ አካባቢዎች ናቸው። በተሽከርካሪ ለመግባት አለማጣን የዋጃና የጥሙጋ መሬት መርገጥ አለብህ። በግር በጀመዶ አድርጎ ነው የሚያስገባው። ስለዚህ ከእሱ አኳያ እየተደረሰላቸው አይደለም።
ከህወሓት በኩል ለሰላም ማንኛውንም ጥረት እንደሚያደርጉ በአንጻሩ ከበባ ውስጥ መሆናቸውን ከመግለጽ ባለፈ ተይዘዋል ስለተባሉት ቀበሌዎችም ሆነ በአዲስ ቅኝና አካባቢዎቹ ተፈጸመ ስለተባለው ዘረፋ የተሰጠ ማረጋገጫም ሆነ ማስተባበያ የለም። ይሁን እንጂ ህወሓት ሰራዊቱ ከሰብአዊ ጥሰት ከንብረት ዘረፋና ውድመት ጋር ተያይዘው የሚነሱበትን ቅሬታዎች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በሰሜን ኢትዮጵያ የተካሄደው ጦርነት በርካታ ቁጥር ያላቸው ዜጎችን ከየአካባቢው አፈናቅሏል። በትግራይ ክልል ምዕራብ ትግራይ የተባለ በሚጠራውና አሁን አወዛጋቢ ከሆነው አካባቢ ተፈናቅለው መቀሌ ከተማ የሚገኙ አንድ አዛውንት ኑሮ እንዴት አስቸጋሪ እንደሆነባቸው እዚያ ለሚገኘው ዘጋቢያችን ሙልጌታ አጽማህ ነግረውታል። እንደሚከተለው ይዞታል።
አቶ ክፍለ ኢየሱስ መስፍን ይባላሉ። የ78 ዓመት ሽማግሌ ናቸው። ባለፈው ህዳር ወር ከምዕራብ ትግራይ አደባይ ከሚባል አካባቢ ተፈናቅለው ወደ መቀለ ከተማ እንደገቡ ይገልጻሉ። ከጦርነቱ በፊት በግብርና ስራ ተሰማርተው ህይወታቸው ይመሩ እንደነበርም ተናግረዋል።
ኑሮዬ እርሻ ነው የምኖር። እርሻ በእርሻ ነው የምኖር። እንስሳዎችም ነበሩኝ። በአቅሜ ለእኔም በቂ የሆነ ነገር ነበረኝ። ለምሳሌ ከሞቶ በታች ያገባሉ። እርሻም ከሞቶ ቦታች ኩንታል አገባለሁ።
የዘጠኝ ልጆች አባት መሆናቸው የሚናገሩት አቶ ክፍለ ኢየሱስ በስራ ምክንያት ከአካባቢው ቀድሞ ወደ ሌሎች የሀገሪቱ ክፍሎች የሄዱ ልጆች እንዳሏቸው ተናግረው ጦርነቱ ሲጀመር ደግሞ ሌሎቹ ልጆቻቸው መሰደዳቸው ነው የተናገሩት። እሳቸው ግን ሽማግሌ ነኝ ብለው በቤታቸው ለአንድ አመት ያህል እንደቆዩ ነው የገለጹት።
ጦርነቱን ከተጀመረው በኋላ በጣም አሰቃቂ ነገር ነው። ዝርፊያ መጣ። ወርቅ አለ ሀምጣ ይባላል። ገንዘብ አለ እየተባለ በሌሊት እንደበደባለን። እንደገና አይንህን ያየህ መኪና ሞቶ ጭኖ ይሄዳል። በጎቹ እየነዱ ይዘውቶ ይሄዳል። ከፍቱንን እያየህ በቃ እንባህን እያለቀስክ ከፍቶቹን ይዘው ይሄዳሉ። እንደዚህ ነው የነበረው። የሰው ህይወት ቦዙም የሞተለ እንዳትቀብሮበት ተብሎ እዛ ነው ተጥሎ የሚገኝ። ይሄ የታየ ነገር ነው፣ እውነተኛ ነው። እንዳትቀብሩበት። ትግሬ መቀመጥ ማለት እባብ ከኪስህ መቀመጥ ማለት ነው። እናንተ ዘራችሁ አትተውቱ። ተንኮለኞች እየተባልነ ነው፣ የተሰቀቀነ ነው። አሰቃቂ ነገር ነው የተሰራ። እኛ ወገኖቻቸው አብረን ወልደን ተዋልደን ብትቆጥሩ እንኳን ከትግሬ ያልተወለደ የለም፣ እዚህም ከማራ ያልተወለደ የለም። ይህን ያላህል ጭካኔ ይገባል ወይ? ምንም የሰራነ ነገር የለም። እኛ ህዝብ የቤታችን የተወለድንበት ሀገር ነው የመጡብን።
ካንድ አመት በኋላ ደግሞ ለ22 ቀናት እንደታሰሩ ነው የገለጹት። በመኪና ተጭነንም ከመዕራብ ትግራይ ተባረናል ብለዋል። በአሁን ጊዜ በመቀለ 70 ካሬ ተብሎ በሚታወቅ የተፈናቃይ ማዕከል እንደሚኖሩ ተናግሯል።
ረታው ዝግ ነበር። እኛ ስንመጣ 7 ወራችን ነው። ከዳር እስከዛ አሁን ድረስ እስከ ሰኔ ያለን ብትቆጥሩ 7 ወር አድርገናል። ያንን ጊዜ ምንም አልነበረም። ግን ህዝቡ የመቀሌ እንደምልህ እኛ ከፍተብን ስናይ ያለቀሰ ይመጣል። እንጀራ ይሰጠናል። ሮሮህ ነው፣ ለዋ ነው፣ ብቻው ማይበላም ሽግር ያለው ልጆች ይዞ አባቴ እናቴ እንጀራ ያሉትን ከእግሩን ከናይ ፊቱ ቆንጆ የነበረ ጠቁሮ ከስቶ ስታይ ያሳዝናል። ግን አባዬ ስኪን ካይቺ ከምን ልጆች ከዛ እያለኝ ነው እና በጣም ነው የሚያመሰግነው።
የሚገባ ይሁን የሚወጣ ነገር በሌለበት ኑሮ ከባድ ነው ሲሉ ነው ተፈናቃይ ስለመሆን የገለጹት። ልጆቻቸው ያለበት ሁኔታ የመገናኛ መስመር በመዘጋቱ ማወቅ እንዳልቻሉም ተናግሯል።
እንዳይሮድኝ ደግሞ ስልክም የለም ባንክም የለም እነሱ የት እንዳሉ አላቅም። እኔ ባዴ ነኝ ያለው አንድ ልጅም የለኝም ምንም። አሁን ባለሁበት እዴ የ78 እድሜ ነው። እኔ አሁን ያለሁበት እኔ ምንም ልጆቼ ሙተዋል አሉ አላቅም።
ወደ ነበሩበት ተመልሰው መደበኛ ህይወታቸው ለመምራት እንደሚሹ የገለጹት አቶ ክፍለ ኢየሱስ ሰላም ለማስፈን የሚደረግ እንቅስቃሴ ፍትህ በሚያመጣ መልኩ መሆን አለበትም ብለዋል።
ሰላም ከሆነ ጥሩ በሁለት እጃችን ለሁላችን ጥሩ ነው፣ ለነሱም ለኛም አርሰን እንበላለን፣ አገራችንን እንገንባለን። ትንክህቱ የተወጠረ የተሞላ ሳይሆን ትህትኛ ያለው ነገር መሆን አለበት። ቤታቸው ህጅ የሰራሁት ስራ የለም። የነሱ የቀማህ ገንዘብ የለኝም። የነሱ የቀማህ ገንዘብ ወርቅ የለኝም። የነሱ የቀማህ ከፍት የለኝም። የነሱ የቀማህ በጎች የለኝም። ከቤታቸው ህጅ ለማህፀናቸው ያባላሽሁት የለኝም። በኢትዮጵያውነታችን አምነንም ምንመካ ሰዎች ነን። አሁን ግን
ተፈናቃዩ ያለፉበትና አሁን ያሉበት ሁኔታ እጅግ ምሬት ውስጥ እንደከተታቸውና በፊትም ያምኑበት የነበረ ኢትዮጵያዊነት እንደሚጠራጠሩትም በኃይለ ቃል ገልጸውልናል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ከዚሁ የተፈናቃዮች ሁኔታ ሳንወጣ እንግዲህ አብዛኛው ትኩረት በድንበር ተሻጋሪዎች ስደተኞች ላይ በሆነበት በዚህ ጊዜ ውስጥ የአብዛኛው ቁጥር ያለው የተፈናቃይ መሆኑን ቀደም ሲል ገልጸንላችኋል። በአገር ውስጥ የተፈናቀሉ ኢትዮጵያውያን በሚገባቸው መጠን ድጋፍ እንዳያገኙ የሚያደናቅፉ በርካታ የግብአት ውስንነቶች መኖራቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። በኢትዮጵያ የድርጅቱ የአስቸኳይ ጊዜና የቀውስ ማግስት ፕሮግራም አስተባባሪ ኤስተር ሩይስ ኦስዋ እንዳሉት ከተፈናቃዮች የሚደርሷቸው የአቅርቦት ጥያቄዎች 42% እንኳን የሚሆኑት እንደ ምላሽ እንደማይሰጣቸው ገልጸዋል። በኢትዮጵያ ካሉት 4.5 ሚሊዮን የአገር ውስጥ ተፈናቃዮች 81% የተፈናቀሉት በግጭት ምክንያት መሆኑንም ጠቁመዋል። አስተባባሪዋን ከአዲስ አበባ ያነጋገራቸው እስክንድር ፍሬው ነው፣ እንደሚከተለው ያቀርበዋል።
የዜጎች መፈናቀል ፈተና ሆኖ በቆየባት ኢትዮጵያ አሁን ያለው ቁጥርም የችግሩን መጠን ያሳያል። ዓለም አቀፉ የፍልሰተኞች ድርጅት IOM የነዚህን ዜጎች ፍላጎት ለማሟላት ከሚንቀሳቀሱ ድርጅቶች አንዱ ነው። በኢትዮጵያ የድርጅቱ ያስቸኳይ ጊዜና የቀውስ ማግስት ፕሮግራም አስተባባሪ ኤስቴር ሩይስ ዲአሶዋ እንደሚሉት በኢትዮጵያ 4.5 ሚሊዮን የአገር ውስጥ ተፈናቃዮች ይገኛሉ። በየካቲት 2022 በወጣው ብሔራዊ ሪፖርት መሰረት ይሄም ሆኖ በቁጥሩ ላይ ለውጥ እንደሚጠበቅ ተናግረዋል።
Since then, due to the increased stability and more security.
ከዚህ በኋላ ግን በበርካታ ቦታዎች የተሻለ መረጋጋት በመኖሩና የተሻለ የጸጥታ ሁኔታ በመፈጠሩ ተፈናቃዮቹ የመመለስ ከፍተኛ ሂደት ነበር። እናም በሰኔና በሐምሌ ይፋ በሚደረገው ሪፖርት በተፈናቃዮች ቁጥር ላይ ጉልህ የሆነ ቅናሽ የመታየት ድሉ ከፍተኛ ነው። ተፈናቃዮቹ የመመለስ ከፍተኛ ስራ ስላለ
በኢትዮጵያ የተፈናቃዮች ቁጥር የጀመረው በተለይ ባለፈው አመት በተከሰቱ ሁኔታዎች ምክንያት መሆኑን አስተባባሪው አስረድተዋል። እስታቸው እንዳሉት ባለፈው የፈረንጆች አመት አጋማሽ በግጭት ምክንያት ከፍተኛ የተፈናቃዮች ቁጥር መጨመር ታይቷል። በአገሪቱ ደቡብና ደቡብ ምስራቅ አካባቢዎች የተከሰተው ድርቅ ደግሞ ሌላው መንስኤ ሆኖ የተፈናቃዮችን ቁጥር መጨመሩን ጠቁመዋል። ዋነኛው የመፈናቀል ምክንያት ግን ግጭት ነው ይላሉ። አሃዞችን በመጥቀስ ጀመር።
If we look at the latest endorsed public data on displacement, we see that the main cause of displacement at the moment is conflict.
መፈናቀልን አስመልክቶ በቅርብ ጊዜ ይፋ የተደረገው መረጃ ከተመለከትን በዚህ ሰዓት ዋነኛው የመፈናቀል ምክንያት ግጭት መሆኑን እናያለን። 81% ይይዛል። ቀደም ብዬ እንደገለጽኩት ከድርቅ ጋር የተያያዘው መፈናቀል ይከተላል እና 4.5 ሚሊዮን የተፈናቃዮች ቁጥር 3.6 ሚሊዮን ከግጭት ጋር የተያያዘ ነው። ከ400,000 ትንሽ የሚበልጠው ደግሞ ከድርቅ ጋር የተያያዘ ነው። ጎርፍ የመሳሰሉ ምክንያቶች ደግሞ በአነስተኛ ቁጥር ይከተላሉ። እነዚህ ዋነኛ የመፈናቀል ምክንያቶች ናቸው።
ከቤት ንብረታቸው የተፈናቀሉ ሰዎች በርካታ ችግሮች እንደሚያጋጥሟቸው አስተባባሪው አስታውሰዋል። ዓለም አቀፉ የፍልሰተኞች ድርጅት ታዲያ የተፈናቃዮቹን ፍላጎት ለማሟላት እየሰራ መሆኑን ተናግረዋል።
We have an integrated approach to our assistance, so we respond with multiple instances of assistance. This range
በምናደርገው ድጋፍ የተቀናጀ አካሄዳለን እና በተለያየ መንገድ ምላሽ እንሰጣለን። ይህ ከመጠለያ ድጋፍ እስከ መሰረታዊ የቤት ውስጥ መጠለያዎች ይሄዳል። እነዚህ ደግሞ ከተለያዩ አካባቢዎች ጋር እንዲሄዱ ወይም እንዲጣጣሙ የሚደረጉ ናቸው። ለምሳሌ አርብቶ አደር ማህበረሰቦች በሚፈናቀሉበት የሶማሌ ክልል የምናቀርበው መጠለያ በቀላሉ ሊጓጓዝ እንዲችል ተደርጎ የተሰራ ነው። በሌሎች ክልሎች ደግሞ መደበኛ የሆነ ያጣዳፊ ጊዜ መጠለያ እናቀርባለን። መሰረታዊ የቤት ውስጥ መገልገያዎችን በተመለከተም ሁኔታው ተመሳሳይ ነው።
የውሃ ወለድ በሽታዎች ብሎም ወረርሽኝ እንዳይከሰት ለመከላከል አይኦኤም በውሃና በንጽህና አቅርቦት ላይ ጭምር እየሰራ መሆኑን ኤስቴር አስረድተዋል። ተፈናቃዮች የሚገኙባቸውን መጠለያ ጣቢያዎች በማስተባበር ስራ ላይ ጭምር እየተሳተፉ መሆኑንም አመልክተዋል።
Currently we are managing around 73 camps and these are across 7 regions in Ethiopia.
በአሁኑ ጊዜ ወደ 73% የሚጠጉ መጠለያዎችን እያስተዳደር እያስተባበርን እንገኛለን። እነዚህ በሰባት የኢትዮጵያ ክልሎች ማለትም በሶማሌ፣ አፋር፣ አማራ፣ ትግራይ፣ በደቡብ ብሔር ብሔረሰቦችና ህዝቦችና ኦሮሚያ የሚገኙ ናቸው። የኛ ተግባር የሚሰጡ ድጋፎችን ማስተባበር፣ አካሄዶችን ማጣጣምና ያሉትን በጣም ውስን ግብዓቶች በውጤታማነት ለመጠቀም መሞከር ነው። የተፈናቀለውንም ማህበረሰብ ማገልገል።
በተንቀሳቃሽና ቋሚ ክሊኒኮች ለተፈናቃዮች የአምሮ ጤናና የስነ ማህበራዊ አገልግሎት መስጠትም ድርጅቱ ከሚሳተፍባቸው መስኮች አንዱ ነው። አስተባባሪዋ እንዳብራሩት ይህም ሆኖ ተፈናቃዮችን ለመደገፍ የሚያደርጉት እንቅስቃሴ የገንዘብ እጥረት እየገጠመው መሆኑን አስተባባሪዋ ገልጸዋል።
Just to give you an example on the funding in displacement sites, there are community feedback mechanisms where population expresses what are the needs.
የገንዘብ አቅርቦትን በተመለከተ ምሳሌ ልስጥህና ተፈናቃዮች ባሉባቸው አካባቢዎች የማህበረሰብ ግብረ መልስ ስልቶች አሉ። የማህበረሰቡ አባላት ፍላጎቶቻቸው ምን እንደሆኑና ከድጋፍ አንጻር የተፈጠሩ ክፍተቶችን የሚገልጹባቸው በዚህ ስልት አማካኝነት ከሚቀርቡ ጥያቄዎች ያቀርቡት ጥያቄዎች ማለት ነው 42% በላይ የሚሆኑት ምላሽ ያገኙ። ለምሳሌ ምንም የጤና አቅርቦት የለንም፣ አንዳንዴ የምግብ ድጋፍ፣ ሌላ ጊዜም የመጠለያ ድጋፍ የሚያደርግልን ድርጅት የለም ሲሉ ወይም ምግብ ነክ ያልሆኑ አቅርቦቶች ሲጎሉባቸው አብዛኞቹ ጥያቄዎች ምላሽ ያገኙ። ምክንያቱም ያለው ግብአት በጣም ውስን በመሆኑ ወይም በገንዘብ ችግር
without response, and the reason why is of course resources which are very limited.
እናም የኢትዮጵያን ተፈናቃዮችን እንግልት ለመቀነስ ፍላጎታቸውን ለማሟላት የሚደረጉ ጥረቶች ሁሉ በገንዘብ እጥረትና በአንዳንድ ቦታዎች ተደራሽ አለመሆን ምክንያት እንቅፋት እየገጠመ መሆኑን አብራርተዋል።
But resources are coupled also with, I mean, they have direct relation with the presence of partners that can respond in certain locations.
ግባቶች ደግሞ አንዳንድ አካባቢዎች ምላሽ ሊሰጡ የሚችሉ አጋሮች ከመኖራቸው ጋር ቀጥተኛ ግንኙነት አላቸው። ችግሩ አንዳንድ ቦታዎች ከተደራሽነት አንጻር አስቸጋሪ በመሆናቸው ምክንያት እነዚህን አቅርቦት ከሚሰጡ አጋሮች የሚጣጣም ነው። እና በዚህ አስቸጋሪ በመፈናቀል ሁኔታ ውስጥ ያሉ ኢትዮጵያውያን ዜጎች በሚገባቸው መጠን ድጋፍ እንዳያገኙ የሚያደናቅፉ በርካታ ውስንነቶች አሉ። አሳዛኙ ነገር ወጪዎችን መሸፈን በጣም አስቸጋሪ ነው። ግባት እንዲገኝ ከመጠየቅ አንጻር ፍላጎቶቹ በጣም ከፍተኛ ናቸው። በሚፈልገው ደረጃ ምላሽ የሚሰጥ ድልግ የለም። ግባቶቹ የሉም።
A huge and the possibility to respond at the scale required is not there. The resources are not in place.
እኛው የአይኦኤም ተወካይ እንዳሉት የገንዘብ ጥረትና ያቅርቦት ችግር ከዚህ የዝናብ ወቅት ጋር የተያያዙ አንዳንድ ቅድመ ዝግጅቶች እንዳያደርጉ መንቀፋት ሆኗል። ይከሰት ለሚችል ጎርፍ እንኳን መዘጋጀት አልቻልንም ነው ያሉት።
In the shelter MFI cluster that IOM is co-living with the EBRMC.
ከመጠለያ ጋር የተያያዙ ምግብ ነክ ያልሆኑ አቅርቦቶችን በተመለከተ IOM ከአደጋ ስጋት ስራ አመራር ኮሚሽን ጋር እየሰራበት ባለው ዘር ምንም ክምችት በሌለበት ሁኔታ ላይ ነን። ምክንያቱም አጋር ድርጅቶች የነበረን ክምችት በሙሉ አሁን እየተሰጠላለው ምላሽ ጥቅም ላይ እየዋለ ነው። ወደፊት ሊፈጠር ለሚችል ነገር ምላሽ ከመስጠት አንጻር ትክክለኛው ነገር ለጎርፍ የበለጠ ተጋላጭ እንደሆኑ በመናውቃቸው አካባቢዎች ክምችት እንዲኖር ማድረግ ነው። ነገር ግን ግባቶቹ የሉ።
The resources are not there.
በውስን ግባቶችም ቢሆን ግን ፈጠራ በማከልና ቅድሚያ የሚሰጣቸውን በመለየት ለተፈናቃዮች ጥያቄ ምላሽ እየሰጡ መሆኑን በኢትዮጵያ የአይኦኤም ያስቸኳይ ጊዜና የቀውስ ማግስት ፕሮግራም አስተባባሪ ኤስቴር ሩይ ዲአስዋ በዚሁ ከአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ጋር ባደረጉት ቃለ ምልልስ አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከበራችሁ አድማጮች ከዚህ ከስደተኞችና ከተፈናቃዮች ጋር በተያያዘ የተሰናዱት ዝግጅቶች በርከት ያሉ ናቸው። ሰፋ ያለ ውይይትና ትንታኔም ይዘናል። የግለሰቦችን የህይወት ታሪክም የሚያካፍሉ ዘገባዎች ተሰናድተዋል። ነገና ከዚያ በኋላ ባሉ ዝግጅቶቻችን የምናስደምጣችሁ ይሆናል። አሁን ዝግጅቶቻችንን አጠናቀልን ሰናበታችሁ ጥቂት ደቂቃዎች ቀርተውናል። ነገር ግን ዝግጅቶቻችንን አዳምጣችሁ አስተያየት ጥያቄ ቢኖራችሁ እንዴት ታገኙናላችሁ? በምንስ መልእክቶቻችሁን ታደርሱልናላችሁ?
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ለታ ደርሱን ትችላላችሁ። የአሜሪካ ድምጽ VOA።
በነገራችን ላይ አድማጮች አንድ ማሳሰቢያ አለ። የዋትስአፕ ቁጥራችን ለመልእክት መላኪያ በጽሑፍ ማለት ነው፣ እንዲሁም በድምጽ መልእክታችሁን ቀርጻችሁ ማስተላለፊያ ነው። አብዛኞቻችሁ ትደውላላችሁ። ነገር ግን የተዘጋጀው ለድምጽ መላኪያና ለ ለጽሑፍ መልእክት መቀበያ በመሆኑ አንስተን ልናነጋግራችሁ አልቻልንም። አሊያም ደግሞ ስልክ ቁጥራችሁን ካስቀመጣችሁልን መልሰን ደውለን እናገኛችኋለን። በተጨማሪም ደግሞ ከሰኞ እስከ አርብ ጋቢና ቪኦኤ የተሰኘው የወጣቶች ፕሮግራም ላይ ወጣቶች በጥያቄ እንድትሳተፉ በእናንተም በሚመለከቱ ጉዳዮች ላይ እንድትወያዩ ትጋበዛላችሁ። አዳምጣችሁ በዋትስአፕ ቁጥራችን ላይ አስተያየቶቻችሁን አካፍሉን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ከስቱዲዮ አቀናብራልናለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት የእረቡ መደበኛ መሰናዷችን እንገናኛለን። ለዛሬው ደህና ደሩ። Thank you.